ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ግንቦት 20ን በሚመለከት አርሴማ መድህኑ ያቀረበችውን ጽሑፍ በማስከተልም ሎሬት ጸጋዬ ገብረበድን በኢሃፓ 30ኛ ዓመት ክብረ በዓል ላይ ያደረጉትን ንግግር በመጨረሻም አምሮ በለጠ ዘረኝነትን በሚመለከት ባቀረቡት ጽሑፍ ጠቅላላ ፕሮግራማችን ይጠናቀቃል። በቅድሚያ ዜናውን በድጋሚ እነሆ።
ወያኔ ስልጣን ያዘበትን 27ኛ ዓመት በከፍተኛ ወጪ ሲያከብር በደል የደረሰበት ህዝብ ግን በተቆሞና በመጻታ ሳልፎታል ተብሏል። ይህ በዚህ እንዳለ የወያኔ አድሹም ይህን የዘረኞች በዓል የሀገርና የህዝብ በዓል ነው ሲል ተጽፎ የተሰጠውን በማንበብ ራሱን እንደገና ሲያቀል ቀደምም የወያኔ መሳሪያ እንጂ የህዝብ ተመራሹም አይደለም ሲሉ ታዛቢዎች አቸልችለውታል። ግንቦታያ የወያኔና የኢትዮጵያ ጣላቶች የባል ቀን ሲሆን ለኢትዮጵያና ለህዝባ ግን መርገምትና ጥፋት የመጣበት ቀን ነው ያሉ ክፍሎች ይህ ወርቅ ዜጋ እስከማለት የደረሰ ሹም ነጋጠባ የሚያስገምተው ምርጫ የወሰደና ንግግርም እያሰማ ነው ብለዋል። በተያዘ ዜና አዲስ ሹም ሁሉም ታዋቂም በአገሩ ነጻ ሊንቀሳቀስ ይችላል ያለውን በደግ ተርጉሞ ሊያወድሱት የጣሩትን ክፍሎች በቀጣይ ደረጃ እያሳፈራቸው ነው ያሉ ታዛቢዎች በቅድሚያ ሁሉም በወያኔ ህገ መንግስት ብዬ የገንጣይ ሰነድ መሰረት መሆን አለበት ከማለቱ ባሻገር የውጭ ጉዳይ ሚኒስተሩ ለኤምባሲዎችና ቆንስላዎች በላከው የሚስጥር መልእክት የተቃዋሚ ስደተኞች ስም በመጥቀስ ቪዛ እንዳይሰጣቸው ማዘዙ ተጋልጧል። በቦሌ አየር ማረፊያ ከመጡ ይያዙ የሚለው የተቃዋሚዎች ስም ዝርዝር አሁንም ያልተሰረዘ መሆኑ ተዘግቧል። በወያኔ ኤምባሲዎች የሚመደቡ አምባሳደሮችና ጻፊዎች በችሎታ ሳይሆን በወያኔ ወይም ትግሬነት መስፈርት መሆኑን የታወቀ ሲሆን የአንድ ቤተሰብ ሰዎች በአንድ ኤምባሲ መመደባቸው ደግሞ ህግን የተጻረረ ነው የሚል ጥያቄ ላስነስቷል ተብሏል። ይህን ግድበት ሊከላከል የሞከረው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በካናዳና በቤልጅየም ኤምባሲ ይመደረጉን ሊሸፍኑ አልቻለምና ጉዳዩን እናጠናዋለን በሚል ሸፋፍኖ ማለፉ ተዘግቧል። የወያኔው ምክር ቤት ይህንኑ ጉዳይ በተመለከተ የሚነሱ ነገሮችን በግልጽ የማወቅ መብት ስላለው የሁለቱ ባልና ሚስት ማግንነት እንዲገለጽ ይጠይቅ ወይዘሮ አስቴር ማሞ ከነባሏ እንዲሁም አቶ ወነቱ ብላተከን ነሚስቱ መሆናቸውን በግልጽ አስረድተዋል። ወይዘሮ አስቴር በካናዳ ባለሙሉ ስልጣን አምባሳደር ስትሆን ባለቤቷ እዚያው በዲፕሎማትነት ይሰራል። አቶ ወነቱ እንዲሁም በብራስልስ በአምባሳደርነትም ሚስቱም እዚያው አብረው በዲፕሎማትነት እንደሚሰሩ ተገልጿል። ለአመታት ተመክሮ ያካበቱ የውጭ ጉዳይ ሰራተኞች ተባረው በትግራይ ተወላጆች መተካታቸው የታወቀ ሲሆን አንዳንዶቹ አምባሳደሮች እና ቆንስላዎች የተመደቡትም ቋንቋ ሆነ የሚያግባባ እንግሊዘኛም እንደማይችሉ ተጋልጧል። የወያኔ ብሔራዊ ባንክ ከመስከረም ወር ጀምሮ ተግባራዊ ያደረገው የውጭ አቅራቢዎች የዱቤ ሽያጭ መመሪያ አገር በቀል አምራቾችን ያገለለና የውጭ ባለሀብቶች እንደልባቸው ጥሬ ዕቃና ሌሎች ግብዓቶች ማስገባት እንዲችሉ የሚያስችል ነው ሲሉ የአገር ውስጥ አምራቾች ተቃውሞ አሰምተዋል። በመመሪያው መደናቀታቸውን በመግለጽ ጭምር አቤቱታቸውን ለአዲስ ሹም አቅርበዋል። ከመሠረታዊ ብረታ ብረት ኢንጂነሪንግ ኢንዱስትሪዎች ማህበር፣ ከኬሚካልና ኮንስትራክሽን ከኢንዱስትሪ ማህበር፣ ከፈርኒቸር፣ ከፕላስቲክና ጎማ፣ ከአውቶሞቢል ኢንዱስትሪዎች፣ ከኤሌክትሪክና ኤሌክትሮኒክስ ማህበራት የተውጣጡ ተወካዮች በአብዛኛው የውጭ ምንዛሪ እጥረት፣ በጥሬ ዕቃ እጦት፣ በመንግስት ፖሊሲና በአስተዳደራዊ በደል ላይ ያጠነጠኑ ጥያቄዎችንና ቅሬታቸውን አሰምተዋል። ወያኔ በሚፈጽማቸው ግዢዎች ውስጥ ለሀገር ውስጥ አምራቾች 15% ብልጫ ይሰጣል የሚለው ህግ በአግባቡ እንደማይተገበር፣ በሀገር ውስጥ የተገጣጠሙ ተሽከርካሪዎች እያሉ ከውጭ ማስመጣት፣ በሀገር ውስጥ የተመረቱ የቤትና የቢሮ እቃዎችና ማስዋቢያዎች እያሉ ለውጭ ቅድሚያ መስጠት፣ በጨረታ ሰነድ ውስጥ ሳይቀር እነዚህ ቁሳቁሶች የተሰሩባቸው አገሮች በስም እየተጠቀሱ እንዲቀርቡላቸው ማስታወቂያ የሚያስነግሩት የመንግስት ተቋማት በርካታ ስለመሆናቸው ለኃላፊዎቹ ተነግሯቸዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ባሳለፍነው ቅዳሜ ግንቦት 18 2010 ዓ.ም በዋሽንግተን ዲሲ የወያኔ ኤምባሲ በተጠራው ስብሰባ ኢትዮጵያውያኖች እንዳይገቡ ተከለከሉ። ጥሪውን ያደረገው የወያኔ ኤምባሲ ሲሆን የጥሪው መሰረት ስለ ሀገራችን በጋራ እንወያይ፣ ማናቸውንም ልዩነት እናስተናግላለን በሚል መልክ የተደረገው ስብሰባ ለመታደም በዋሽንግተን ዲሲ የሚገኘው የጋራ ግብረ ኃይልን አባልና ደጋፊ ኢትዮጵያውያን ኢትዮጵያ ሰንደቅ ዓላማ በማንገብ በብዛት በመሆን በግቢው በራፍ ላይ የደረሱት ከጥሪው 30 ደቂቃ ቀደም በማለት በሁለት ሰዓት ፒኤም ነበረ። እነዚህ በአካባቢው በጸረ ወያኔ አቋም የሚታወቁ የተለያዩ ድርጅት አባላቶች ሁልጊዜ በወያኔ የሚታወቁና ከዚህ ቀደምም ከኤምባሲው ሚሊተሪ አታሼ ከስድስት በላይ ጥይት የተተኮሱባቸው መሆኑ ይታወቃል። እነዚህን የኢትዮጵያ ልጆች የሚፈራው ወያኔ ምናልባት ይረበሻል በማለት በርካታ የግል ሴኩሪቲዎች እንዲሁም የሴኩሪቲ ፖሊስ ሴክሬት ፖሊስ በብዛት ከቧቸውም ነበር። እንገባለን አትገቡም በሚል ጥቂት ክርክር ከደረደ ሰንደቅ ዓላማቸውን ይዘው ይግቡ፣ ነገር ግን የራሳቸው ካሜራ ይዘው መግባታችን በሚልና የለም ይዘን እንገባለን ኤምባሲውን ቀረጻ የሚጠየቀውን ጥያቄ ወይም የሚሰጠውን ሐሳብ አጣሞ ለፖለቲካ ፍጆታ መጠቀሚያ ታረጉታላችሁ፣ ይህ ልማዳችሁ መሆኑን ስለምናውቅ የራሳችን ይዘን እንገባለን በሚል ነበር። በወያኔ በውሸት ተወልዶ በውሸት ያረጀ ፍጥረት ምንም መሻሻል አላሳየም ያሉት እነዚሁ ኢትዮጵያውያን መካከል ለደቂቃዎች ክርክር ተደርጎ ከግብረ ኃይሉ ሶስት ተወካዮች በመወከል ከወያኔ አምባሳደር ካሳ ጋር በመወያየት ሰልፈኞቹ የጠየቁትን ስላላሟሉ ኢትዮጵያውያኖቹ ወደ መጡበት ተመልሰዋል። ከአምባሳደር ካሳ ጋር በተደረገ ውይይት ከተነሱት ጥያቄዎች መካከል ለምሳሌ ያህል የደርግ ከፍተኛ ባለስልጣኖች ከስር ተለቀው በከተማ ውስጥ እየተገኙ የነሱ ሰለባ የነበሩትና የሆኑት የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባላትና ደጋፊዎች ከ30 በላይ እንዲሁም አመራሮች ጸጋዬ ደብተራው፣ ይስሐቅ ደብረጽዮን፣ በለጠ አማሙና ስጦታው ሲን የመሳሰሉት የደረሱ የሚል ጥያቄ ተጠይቆ በአምባሳደሩ ስለነዚህ የማቀው ነገር የለም ብሏል። ለዚህም ነው ተሰላፊው ወያኔ ማመን በትግልና በህዝባዊ አመጽ ብቻ ነው ያለው። ወገኖች በአፍና በወሬ የተታለን ከተዘናጋን ወያኔ ኢትዮጵያን የማጥፋቱ ሴራ ቀጣይ ነው እና በተለይ በሰሜን አሜሪካ በአውሮፓ ያለነው ሳንከፋፈል አንድነታችን አጠንክረን እንታገላለን፣ በስፖርቱም በቤተክርስቲያኑም በምኑም ወያኔ ሊከፋፍለን አይገባም በማለት አስተያየታቸውን ሰንዝረዋል። በደቡብ ሱዳን ያለው የእርስ በርስ ውጊያ እየተባባሰ መሆኑን የጠቀሱ ክፍሎች ወደ ኡጋንዳና ኢትዮጵያም ተሰዳጆች ቁጥር በጣም ከፍ ያለ መሆኑን አሳሳቢ ደረጃ ላይ ደርሷል። የጋምቤላ የወደፊት ዕጣ ፈንታ ለአደጋ እያጋለጠ ነው የተባለው ወያኔ በሰጠችው ሰበብ በሚሊዮን የሚቆጠረውን እርዳታ እየሰረቀም ነው ተብሏል። ውስጥ ውስጡን የደቡብ ሱዳን ፕሬዝዳንት ለችግራችን አንዱ ተጠያቂ ወያኔው ማለቱ ቢሰማም በሶማሊያም ጉዳይ የወያኔ አቋም ተችቶ ለግብፅ ያለውንም ድጋፍ አሰምቷል ሲሉ ታዛቢዎች ጠቁመዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
ግንቦት 20 እና ፈንጠዝያው በደም የተገነባ በደም የተለወሰ በደም የሚያበራ በደም የሚታደስ ደም ግብሩ የሆነ ቀን ሲከበር የሚከፋችሁ ለምንድን ነው? ደም ያለምንም ደም ኢትዮጵያ ትቅደም ተብሎ ተጀምሮ በደም ተቋጫል። ከአሁን በኋላ ጠላታችን ድህነት ብቻ ነው ሰላማችንን የሚነካው የለም በሚል ስብከት ተጀምሮ ይኸው አሁን ድረስ ደም እየተገበረ ነው። አሁን ባለው አያያዝ የግንቦት 20 ወዳጆች ደም የሚጠግቡ አይመስልም። ገና ብዙ ደም ለማፍሰስ የተዘጋጁ ይመስላል። ክብር ለተስፈነጠሩ ባለራይ መሪ። በዚህ ቀን ዋዜማ ይህንን ጽሑፍ ሳዘጋጅ የጫካውን ዘመን ሳናስብ 25 ዓመት ለመማር አይበቃም ብዬ ራሴን ጠይቄ ነበር። ተማሪ ያለው ከሌሎች ሲማር የግንቦት 20 ባለቤቶች ለምን ለመማር ፍቃደኛ አይሆኑም? ከቶንም ሊገባኝ የማይችል ጉዳይ ነው። ይልቁንም የግንቦት 20 አንጸባራቂ ድሎችን የነካ ባይኔ የመጣ በሚል መመጻደቅ ይቀናቸዋል። ቃታ መሳብና መግደል ያስደስታቸዋል። ቀን የሰጣቸው ጀግኖች እነዚህ ወገኖች ቢመጻደቁ ጠግበዋልና ድሆች ላይ ቢያገሱ ቢታበዩ ቢያብጡ በትምክህትና ላቸው ቢወጠር ያለኛ ጀግናና ተኳሽ የለም ቢሉ ውስኪና ሻምፓኝ እየገለበጡ ቢያስኳኩ አያስደንቅም። ለምን ቢባል ዘርፈዋል፣ ገንብተዋል፣ ገንዘብ በውጭ አገር ባንኮች ሳይቀር አከማችተዋል፣ እስካፍንጫቸው ታጥቀዋል። ከሁሉም በላይ አይነ ልቦናቸው የተጋረደባቸው አደግዳጊ ባሮች አሏቸው። በርካታ ወንድሞቻቸውን፣ እህቶቻቸውን፣ ወገኖቻቸውን፣ እናቶቻቸውንና አባቶቻቸውን ወዘተ የሚገርፉ፣ የሚያስሩ፣ የሚሰልሉ፣ የሚያስተቃዩ፣ የሚገሉ ህሊና ቢሶች አሏቸውና የግንቦት 20 ግብዞችን ማናለብኝነትና አልጠገባይነት ዘርዝሮ መጨረስ አይቻልምና የዚህ ጽሑፍ ዋና ዓላማ ወደ ሆነው ቁም ነገር ላምራ። በብሔር ብሔረሰቦችም የሚውምለውና የሚገዘተው የትግራይ ነጻ አውጪ ግንባር እዚህ ላይ አንድ ማሳሰቢያ አለኝ። ብዙዎች ይህንን ስማቸውን አይወዱትም። ጫካ እያሉና አሁንም ትልቅ ሀገር እየገዙ ስማቸውን ያልቀየሩት እነሱ ሆነው ሳለ ወያኔ አትበሉን የሚል ቀረርቶ ያሰማሉ። በእኔ አመለካከት በሀገር ቤትና በውጭ ሀገራት ያሉ ሚዲያዎች አቋም በመያዝ በትክክለኛ ስማቸው ማለትም የትግራይ ነጻ አውጪ ወይም ወያኔ ሀርነት ትግራይ ብለው በወጥነት እንዲጠሯቸው በዚህ አጋጣሚ ጥሪ አቀርባለሁ። ስማቸው ወያኔ ሆኖ እያለ ሳይመረጡ አገር በጠመንጃ እየገዙ መሆኑ እየታወቀ የኢትዮጵያ መንግስት ወይም ህብረ ብሔር ድርጅት ሆኖ ለመታየት ኢህአዲግ ብሎ መጥራት ለመጪው ትውልድ ስህተት ማስተማር ይመስለኛል። ወያኔ የሀገራችን ገዢ ከሆነ በኋላ እንደ ኩበት ጠፍጥፎ የሰራቸው ባሪያ ድርጅቶች በባንዳነት ላለፉት 25 ዓመታት የኢትዮጵያን ህዝብ እየዘረፈና እየገደለ እንዲጋልብ ፈቅደውለታል። አብዛኞቹ ባንዳና ፍርፋሪ ለቃሚ የመሆናቸው ብቻ ሳይሆን የባርነታቸው ዘመን ሲጠናቀቅ የሚጣሉ መሆናቸውን ቢረዱም የሚቆጠቡ አይደሉም። አፈር አብክተው ያደጉበትን ቀይና ጓደኞቻቸውን በትርፍራፊ ይለውጧቸዋል። እንዲህ ያሉ ከሰውነት ደረጃ የወረዱ ዜጎች በማፍራት የሚታወሰው ግንቦት 20 ሲከበር በፈቃደኛነት የሚዘሉና የሚያስታኩ ሁሉ የወያኔ ባሮችና ሀገራቸውን ይከዱ ባንዶች ናቸው። በሀገሬና በአይኔ ቀልድ የለም የሚሉ ትውልዶችን አምጣ የወለደች ሀገር ዛሬ የባንዶች ምድር ሆናለች። ጥንት በቅኝ ግዢ ያልተያዘች ሀገር ዛሬ በተወሰኑ ጠባብ ኃይሎች ተወራለች። እነዚህ በትግራይ ንጹህ ህዝብ ስም የሚነግዱ ወሮበሎች የባህር በሯን ዘግተው ሳትሞት ቆልፈውባታል። አንጡራ ሀብት መሬቷን በሳንቲም እየቸረቸሩ የተፈጥሮ ሀብቷን አውድመውታል። በተሳሳተ ፖሊሲ ምሁራን እንዳረጋገጡት ግብርናው አንድ እርምጃ መራመድ አቅቶን ረሃብ ዜጎችን እያረገፈ ነው። በቀን ሶስቴ ትበላለ የተባለ ህዝብ አንዴም አቅቶት ገንዳ ውስጥ ቆሻሻ እየለቀመ ነው። ይህ ነው እንግዲህ አንዱና ዋናው የግንቦት 20 ፍሬ፣ ግብዞች የሚደግሱለትና የሚፈነጥዙበት። በወያኔ አገዛዝ ዲሞክራሲና ሰብአዊ መብት የሚከበሩ ባለመሆናቸው ኢትዮጵያውያን መብት የሌላቸው ሆነዋል። የጻፉና የተቃወሙ አሸባሪ ተብለው ታስረዋል። የተከራከሩና ራሳቸውን አማራጭ አድርገው ያቀረቡ ፖለቲከኞች ቤታቸው ወህኒ ሆኗል። ያልተያዙም ተሰደዋል። ምሬቱ ልክ ስላለፈ ስደቱ መንገድ የሚያስመርጥ አይደለም። ወያኔዎች ነጻ ፕሬስን ስለሚፈሩ ነጻ ሆነው የሚያገለግሉ ሚዲያዎች ከስመው በምትካቸው ቅምጥ ጋዜጠኞችና ሚዲያዎች በባርነት ተቀጥረዋል። እንዲያሉ የውርደት መለኪያዎች ላይ ደርሰን ነው በሚሊዮን የሚቆጠር ብር ፈሶ ግንቦት 20 የሚዘከረው ድንቅን ዝክር። የግንቦት 20 ፍሬዎች ቢዘረዘሩ ራስን ከማስደፋት የዘለለ ፋይዳ የላቸውም። አንድ ወዳጄ ግንቦት 20 በቲቪ ደስ ይላል ያለው ታወሰኝ። የጠፉትን ሳይጨምር ኮንዶሚኒየሞች ተገንብተዋል፣ መንገድ ተዘርግቷል፣ ሌቦቹ ያሰሯቸው ህንጻዎች በየአደባባዩ ተዘክረዋል። ሁሉም ያምራሉ፣ በቲቪ ሲታዩ ቀልብን ይስባሉ። ዶክተር መራራ ጉዲና እንዳሉት በተግባር ኢትዮጵያ የምትባለው ሀገር ስትታይ ግን ጉዱ ሌላ ነው። እዚህ ላይ ከውጭ ሀገር አበዳሪዎች የተነከርንበት እዳ በስንተኛው ትውልድ ተከፍሎ ይጠናቀቅ ይሆን የሚለውን ጥያቄ ማስታወስ ግድ ይላል። ተዘርፎ በውጭ ባንክ የተቀመጠው በቢሊዮን የሚቆጠር የውጭ ምንዛሪ ብዙ ብዙ ማለት ይቻላል ህዝብ ሁሉንም ያውቀዋል። ለህንጻዎቹ ስም ሳይሞ ቀን እየጠበቀ ነው። የቀን እንጂ የድርጅት ጀግና የለውም ተብሎ የለም። ኢትዮጵያና ህዝቦቿ ያጧቸውን በርካታ ጉዳዮች መዘርዘር ዋጋ የለውም። ግንቦት 20 አንጸባራቂ የድል ቀን ነው በሚል በበላችሁበት መጠን ለምታሽካኩ ጊዜ መልስ ስላለው ብዙ የምለው ነገር አይኖረኝም። በባርነት ወያኔዎችን የምታገለግሉ ግን ዋ ኩማ ደመቅሳ ውህዳኑን ደግፋል ተብለው በተወረወሩበት ወቅት ተራ ሰው ሆኖ ለቅሶ መድረስና ንፍሮ መቃብ እንዴት ያስደስታል? ከኃላፊነት በተነሳው ጊዜ ይህንን ተረድቻለሁ በማለት የተናገሩትን ተመልሶ ቢዘነጉትም የልብ ውስጥ ጭንቀት ንግግር ነውና በቀላል የሚታይ አይደለም። ሌሎችም በተመሳሳይ የምታስቡ እንዳላችሁ እገምታለሁ። የኦሮሞ ልጆች ደም ሲፈስ፣ የኦሮሞ እናት ልጇን ስትነጠቅና ስትገደል የምትቃጠሉ እንዳላችሁ ይታመናል። ክህደትና ባርነት ያንገሸገሻችሁ ጥቂት እንዳልሆናችሁ ይታመናል። ግና እስከ መቼ? 25 ዓመት አይበቃ? ጊዜው የመለየት ነው። ጊዜ ይተንፋል፣ እድሜም አጭር ነው። ይህ መልእክት ለኦህዴድ ብቻ ሳይሆን ለአማራ፣ ለደቡብ፣ ለሶማሌ፣ ለቤንሻንጉል፣ ለጋምቤላ፣ ለአፋር፣ ለትግራይ፣ ለሶማሌም እንዲሁ በመላው ዓለም ላላችሁት ሁሉ ነው። ወያኔዎችን ለማስደሰት ሌት ተቀን የምትተጉ ስትተኙ እንኳን ማጎብደድ የማታቆሙ ባንዶች ጊዜ መልስ ሲሰጥ እናንተ መልስ የላችሁምና ከወዲሁ አስቡ። የግንቦት 20ን ፍሬዎች ረጋ በሉና ገምግሙ። ጊዜውንም አስተውሉ። ያለውን የህዝብ ስሜትና ቁጣ ገለጽለኩ። ሳይመሽ ፍሬ አልባ የሆነውን ቀን ማምለክ አቁሙ። ውድ ወገኖቻችሁ ተመለሱ። በዚህ የክሽፈት ድምር ቀን ከክሽፈት መንገድ እራሳችሁን አቅኑ። የወራሪ ካስማና ምሰሶ በመሆን ዘመናችሁን አታቃጥሉ። ህዝብ መሃሪ ነውና ወደ ህዝብ ተመለሱ። ሀዘን፣ ድህነት፣ ረሃብ፣ ምሬት፣ በደል ጣሪያ ደርሷል። ሁሉም በየቤቱ በጎሽ ስሜት ውስጥ ነው። የግንቦት 20 መዘዝ ያልነካው ደጅ የለም። የዘር ፖለቲካው ጦዞ ዙሩ ከሯል። አገሪቱ ያለችበት ሁኔታ አያስደስትም። በግራም በቀኝም የሚሰማው ሀዘን ነው። የመብት ጥያቄው በየአቅጣጫው ተቀጣጥሏል። ስጋት አንዣቧል። የምታመልኩት ወያኔ ቋንቋው ጥይት ብቻ በመሆኑ የበቀል ስሜቱን አኑሮታል። በቀል በየአቅጣጫው እየፋመ ነው። የበቀል እሳት ሰደድ ነው። አንዴ ፈር ለቆ ከተነሳ ለማሰብ ጊዜ አይሰጥም። ስለዚህ ሳይቃጠል በቅጠል እንዲሉ ራሳችሁን ከዚህ ሰው በላ አገዛዝ በመለየት ህዝባዊ ይቅርታን ተጎናጸፉ። በፖለቲካ ዓለም ነገሮች ሲቀያየሩ ትንፋሽ የሚወሰድበት ጊዜ አይኖርም። ሁሉም የሚያልፍ ነውና የማያልፍ ታሪክ ስሩ። ቢያንስ ልጅ ልጆቻችሁን ከባንዳነት ታሪክ ነጻ አውጡ። እየነፈረች ያለችውን አገርና ምስኪን ህዝብ ታደጉ። በወያኔ በኩል የሚታየው አካሄድና ስልት ዓላማ ያለው እንደሆነ ድሮ አብረው የነበሩ በሰነድ አስደግፈው ነግረውናል። ትናንት የተፈበረከ ድርጅት ተረክባችሁና በስሩ ታቅፋችሁ ህዝብን የምታስረግጡ እባካችሁ ስሙ። የግንቦት 20 ፍሬ ከእሬት መሯልና ይብቃችሁ። እኛም ይብቃን፣ አገሪቱም ይብቃት። መጪው ትውልድም ከበቀል የጸዳ ይሆን ዘንድ ህዝብ በሚፈልገው ይተዳደር ዘንድ ታገሉ። የማይቀር ቢሆንም በእናንተ ዘመን ይህን በማድረግ በታሪክ ስትወደሱ ኑሩ። ተራ የቀበሌ ነዋሪ በመሆን ያለ ስጋት የምትኖሩባት አገር ትኖራችሁ ዘንድ ዛሬ ወስኑ። መለስ ድንገት ይሞታል ብሎ ያሰበ አልነበረም። መንገዱን ጨርቅ ያድርግላችሁ እያሉ ሲዘባበቱ ድንገት ሾለኩ። እድሜ ይስጠንና ታሪካቸው ሲጎለጎል ገና እንሰማለን። ዛሬ ረሃብ የሚያቃጥላቸውን ወገኖቻችን ጉሮሮ ለማበስ እህል ማስገቢያ አተን በርበራ፣ ካርቱም፣ ሞምባሳ እያልን ወደ ፍለጋ እንዋትታለን። አፍረት የማይሰማቸው ወያኔዎች እንዲህ ያለውን የታሪክ ልቅላቂ አጽም ውርስህን እናስቀጥላለን እያሉ ህዝብ ላይ ይሳለቃሉ። ትንሽ የሚቃወማቸው ሲነሳ በዚህ መንፈስ እየማሉ ይረሽናሉ። በደም ተነስተው የመኖር አባዚያቸው የሚለቃቸው አይመስልም። ገና ሊገሉ ቃታ ላይ ናቸው። ግንቦት 20 የዚህና የዚህ መሰል ውርደቶች ዝክረ ቀን ነውና እናንተ የህዝብ ወገኖች ተለዩት፣ ተጠየፉትም፣ ከደም ፖለቲካ ነጻ አውጡ። አርሴማ መድኑ ኖርዌይ። የሀገር የመሬታችን ጎዳና ተስረፈውና
ያንና ሻቢያ በሚ ጥሉልን የሱልጣን ፍርፋሪ ሳንሸነገር በታላቅ የህዝብና የሀገር ፍቅር ብቻ ታቀረብ ገመር ተቻችለን አብረ ካላጎለበት ነው በስተቀር እናታችን ኢትዮጵያ የተያዘችበት ታሪካዊ ውደቱ አሁንም ወደና መራራ ከሰፈ ይጨናገፍ ይችላል። ሁለቱ መንትያ ይሄጣል ልጆች መለስና ኢሳይያስ ይህን ልደት ለማጨናገፍ እንደለመዱት አዲስ የጦርነት ምጣድ አዲስ የፍጻሜ ሆሎኮስት ለእናት ኢትዮጵያ እንደደገሱላት ነው። ዛሬም እኒህ መንትያ ይሄጣል ልጆች መለስና ኢሳይያስ ኢትዮጵያችንን ከፋፍለው ገነጣጥለው ቆራርጠው ይጣዋታል። የፍጻሜዋን የጦር ምጽአት ይኸው ዛሬን ደግሰውላት ከምድር ገጽ ያጠፋት ተዘጋጅቷል። ስለዚህ የፖለቲካ ተቃዋሚዎች ህብረት ውህደት ብቻ ነው የሚያስፈልገው። የመንትያ አጋንን ቱን ክናድ ሰባብሮ የህዝብ ራዕይ የምንለውን አዲስ እንቦሳ ከነቃጭ ከጭንቅ ምጥ ውስጥ እንደመስከረም የነጋት ኮከብ ወልዶ እንደገለገለን ታሪክ የሚመዘነው ከወቅቱ ሁኔታ ጋር ብቻ ነው። ዛሬ ለጊዜው ካለውና ትላንት በጊዜው ከነበረው ተጨባጭ ሁኔታ ጋር ሲመዛዘን ብቻ ነው ታሪክ ቁልጭ ብሎ ለትውልድ የሚታየው። ዛሬም መሬት ላራሹን መፈክር ደርሰው መሬት ለወያኔ ብቻ በሚል አዲስ የባላባትነት እና ገባርነት ለኢትዮጵያ ህዝብ ብቻ በሚል ብሪታኒነት ከተፈጠረ ህዝቡን ህዝቡ ንብረትና ባንኮች ሰርቀው ትጃርኛ ብቻ ነው ካሉት እናት ሀገራችንን ቆራርጠው ጎራርደው ሞት አፋፍ ላይ ከሰሷት መንትያ ሰይጣን ልጆች ጋር ሳይሆን የቴዎዶስም የክርስቶስም መንፈስ የአባቴን ይህን ምትንግል እንጂ ያበራም ምንም ነገር የናሉላም የባቻም የጋንዲም ነብዩ መሐመድ የዋሪያቱም መንፈስ ዛሬ ልክ እንደነሱ ለህዝብ ሲሉ ከተወጉት ጎን ለህዝብ ሲሉ ከተጠፉት ከተወገሩት ከተሰደዱት ከታሰሩት ከተገረፉት ከተሰቀሉት ለሳቸው ለጅብ ከተጣሉት ጎን ነው መንፈሳቸው ከመንፈሳቸው አጥንተው ወግ ነው ቆማ በመንፈሳቸው የህዝብን ራእይ ህዝቡ ጋር አብረው ተባብረው አብረው ተዋህደው የሚያራምዱት ዛሬም አሉ ከጎናችሁ ቆማ ምንትዮቹ የጥላቅ ልጆች ደግሞ ፈጽሞ አልተኙላቸውም። የእናት ኢትዮጵያችንን የጭንቅ ምት እንደለመዱት አሁንም ለማስጨንገፍ የህብረት ውደት ጽንሷን ለማጨናጎል ይኸው አዲስ የፍጻሜ ምጽአት ይኸው አዲስ የፍጻሜ ሆሎኮስት ደግሰውላት ህዝብ አይተዋል። ከዚህ ከመጨረሻው አርማጌዶን ውስጥ ነው እንግዲህ ከዚህ ከመጨረሻው የጣር ምጥ ውስጥ ነው እንግዲህ ዛሬ የህዝቡ ራእይ የሚወለደው። ጽኑ ባንዳው ወያኔ ለሚጥልላችሁ የስልጣን ፍርፋሪ አታጎብዱ። ፍርፋሪው መርዝ ወያኔነት የኢትዮጵያዊነት መሆን ነው። ከፋሽስትነትም እጅግ የከፋ ህዝብ መካከል ሰው መስሎ የሚራመድ የኢትዮጵያዊነት መቃብር ነው። ሙሶሎኒ ማጫው ጦር ሜዳ በኢትዮጵያ ወታደር ላይ ካዘነበው መርዝ ጥይት 100 ሺህ ጊዜ የሚብሰው የመርዝ ጋዝ መለስ ታላቁ ግቢ ዙፋን ላይ ተንፈራቶ በኢትዮጵያዊነት ህይወታችን ላይ ቁልቁል የሚያዘንብብን የዘረኝነት ቅስፈት የትውልዱን ቅስም የአንድነታችንን የእስትንፋስ እልክት እንደ ውዴ ጠንቅ ፈጥርቆ ይዞ በቁሙ ሞቶ እንደሚራመድ ግምዝ አስከሬን ፈልፍሎ አሰልሎታል የህዝቡን ወኔ። ዛሬ ክቡር ሊቀመንበር፣ ክቡራን እንግዶች፣ በዚህ በልደት በዓላችሁ ቀን የምሰጣችሁ ገጸበረከት ሁለት ዝለላ እንግጫ ያደረቃል ብቻ ነው። ተባበሩ፣ ተዋሃዱ። ህብረት ውህደት ማለት ብሔራዊ እርቀ ሰላም ማለት ነው። የህዝቡ ራእይ ውህደት ማለት ነው። ለአዋቂ አይነግሩም፣ የታሪክ አደራ አለባችሁ። ኢትዮጵያ አምላክ አደራ ዓለም ከተፈጠረበት ዘመን ጀምሮ የሰው ዘር ማህፀን የነበረችው የኢትዮጵያ አባር አደራ። የመጀመሪያው ዓለም መንስኤ ተአምራዊ ስርወ ስልጣኔ ያበሰረችው የኢትዮጵያ አውጋ አደራ። በተለይም ዛሬ የኢትዮጵያ ህዝብ አደራ፣ ለብዙ ትውልድ አደራ፣ በይበልጥም ደግሞ ትላንት ከፍተኛ የህይወት መስዋዕትነት ከፍለው ያለፉት የጀግኖች ሰማዕታት ጓደኞቻችሁ አደራ አለባችሁ።
ገዳቢ ያጣው ግፍ ገዳቢ ያጣው ኦጋዴና አንዋጋም በላን አካሎ የህፃናዋቂ ነፍሳት አንከባሉ በትንትንትን አርጎ ያተራመሰ ሲዳማን በጉርጂ ጉርጅም በሲዳማ ቆሞ ያሳረሰ ጠራርጎ ወሰደ ደም ይያላበሰ ገዳብ ያጣው ግፍ እንዳባ የሚፈስ አምራቹ ወያኔ ባለቤቱ መልስ ነገር እኮ ነግበኔ ባያቶ ሁሉም በሩን ዘግቶ ሁሉም አንገደፍቶ ባዲሱ ህላዊ እንዳሻው ተዘርቶ ብራዚልና ህንድ ቻይና ዋሽቶ ይበትናሉ ወገን ያሳድዳሉ ወገን ደምምባስ ገዳብ ያጣው ግፍ እንዳባ የሚፈስ አምራች ወያኔ ባለቤቱ አባይ አሂሂ ወየው ጉድ ድንገት ሳላስበው ስምህን ጠራሁት እኔን እኔን ቦንዱ ይጥራኝ መቼም አላማው ይችን አንዴስ ነው አንተስ አጋዣለ ዘፋኝና ቀንቃኝ ሮጦም የሚዳኝ ለጌቶቹ ታዛሽ ለጌቶቹ ጳጳሱም ኢማሙም ሞታችንን አባሽ መጅሊሱም የራስ ስምህን አወዳሽ ደግሞም ቡድን አለ የተሟላ ባርቲስት ጀርባውን ለዳሰቱ በደንብ ጓደኞችም አሉ በሚኒስተር ማረን ደንደሳቸው አጥቶውዛቸው ጨፍ ያለ ከፊትም ከኋላ ወርጫቸው በስፋት የተንጠፈ ግልጡ አዛውንትን ለምሳ የዋጡ ሕፃናት ኮረዳ ለራት ያስቀመጡ አባይ አባን ታጅሬ ባለሙሉ ካድሬ አቦ አቦ አፉ በለኝ ባፌ እንዳታስተኩስ ገዳቢ ስላጣው ላውራበት ይልቅስ ልናገርበት ምን አለው አዋልያ ምን አለው ዋልድ ካልሆነ በስተቀር ምርጭት ወይራ ጎልዶ ጉን እሳትም አመዱን ኮሾ ተቃዋሚም ወፌፌና ቡድን ምድሯም አቆጥቁጣ እንጃና ባንዳውን በባነኑ ቁጥር ከዚያም ከዚህ ፍቅር ከአንድ እርምጃ በፊት ወዲያው ጥምር ጥፍር አይጭር አይፈጠፍቅ አይባጠት ጣ ከዛም ጠፍጠፍ ለጠፍ አየር ባየር ኅብረት አየር ባየር ውህደት ወይ አይዘልቅ ወይ አይጠልቅ የውሃ ላይ ጉ እንዲህ ስም እንሆን እንዲያ እንዲያ ስንሆን እንዲህ አቅም ጉልበት አንስቶን መከራን ሳንቀርፍ ይዞ ይነጠናል ገዳቢ ያጣው በዘረኞች ቅርናት ተግማም ታመኛ አገር ፈርዶበት አማራው አሁንም አሰቦት አሁንም በደኑ አሶሳና ወተር ገዳቢ ያጣው ግፍ እንዳባ የሚፈስ መነሻ ወያኔ ቀያሹ ነው መለስ ምሽት ከባሏ ፊት ልባሷን ተገልባ በሚዘገንን መልክ ሲፈጸሙ ሰባ ባልም ባልም ከምሽቱ ፊት ሁሉ ተቀዳዶ ስስብልቱን ከግንድ በቃንጫ ተገምዶ እንኳን ስለ ተበዳይ ለሰሚው በሚከብድ ወገን በቁመናው ስብናው ሲናይ ቤንቺ ይባል ማጂ አዋልያ ዋልድባ እስላም ክርስቲያን የሆኖ ሰለባ እንበኝ ባያቶ የሚገድብ ወድቆ ስብና ሸተተ አው ገዳቢ ያጣው ወጋሪና አኝዋ ጋምቤላና ካሎ የህፃን አዋቂ ነፍሳታን ከባሎ በትንትንትን አርጎ እያተራመሰ ሲዳማም በጉርጂ ጉርጂም በሲዳማ ቆሞ ያሳረሰ ጠራርጎ ወሰደ ደም እያላበሰ ገዳቢ ያጣው ፍንዳባ የሚፈስ አምራች ወያኔ ባለቤቱ መለስ ነግበኔ ባያቶ ሁሉም በሩን ዘግቶ ሁሉም አንገት ደፍቶ ባዲሱ ህላዊ እንዳሻው ተዘብቶ ብራዚልና ህንድ ቻይና ዋሽቶ ይበትናል ወገን ያሳድዳል ወገን የደምን ባስክቶ ገዳቢ ያጣው ግፍ እንዳባ የሚፈስ አምራቹ ወያኔ ባለቤቱ
አመጭጨችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልን እናሰማለን። ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የህዝብ አይደለም። የኢትዮጵያንና ህዝቧን የወደፊት ዕጣ ፈንታ ለመወሰንና ትልሞችን ለማቀድ የህዝቡን ታሪካዊ፣ ስነልቦናዊ፣ ኢኮኖሚያዊ፣ ባህላዊና መልክዓ ምድራዊ ትስስሮችን መገምገምና ትክክለኛ ግንዛቤ መያዝን ይጠይቃል። ህዝቡ በጋራ ያሳለፋቸውን የመከራና የደስታ እንዲሁም የጋራ ሀገሩ የሆነችው ኢትዮጵያን ለመገንባት ያለፈባቸውን ውጣ ውረዶችና የከፈላቸውን መስዋዕቶች ሁሉ መለስ ብሎ መቃኘት እጅግ አስፈላጊ ጉዳይ ነው። የትናንትናው ታሪካችን ለዛሬው፣ የዛሬው ደግሞ ለነገው ሁለንተናዊ ትልሞቻችን ትልቁ መንደርደሪያና ግብአታችን ነውና የኢትዮጵያ ህዝብ በአገሩ ላይ በውጭ ወራሪዎች በተደጋጋሚ መጠቃቱና የተሰነዘሩበትን ተደጋጋሚ ጥቃቶችን በኢትዮጵያ ብሔረተኝነት እየመከተ በድል መመለሱ ወራሪዎችንም የማይከዱትን እውነታና የታሪካችን ገጽታ ነው። የውስጥ ፈላጭ ቆራጭ ገዢዎችም የስልጣን ጥማትና ፍላጎታቸውን እውን ለማድረግ የርስ በርስ ፍልሚያዎችን በተለያዩ ጊዜያቶች አካሂደዋል። ለጭፍን የስልጣን ጥማት የተደረጉ የገዢዎች የርስ በርስ ጦርነቶች የሚኮነኑና የሚወገዙ ሲሆኑ የዛሬዋን ኢትዮጵያ ለመገንባትና ከጥቃት ለመከላከል የተደረጉ ጦርነቶች በአንጻሩ ገንቢነታቸውን መቀበልም የግድ ይሆናል። በኢትዮጵያ ላይ በተቃጡ የውጭ ወራሪዎችም ሆነ በስልጣን በሰከሩ የውስጥ ፈላጭ ቆራጭ ገዢዎች የተለኮሱ የእርስ በርስ ጦርነቶች ትልቁን ዋጋ የከፈለው ብዙሃኑ የኢትዮጵያ ህዝብ ነው። በሁሉም አይነት ጦርነቶች ብዙሃኑ ህዝብ የህይወት መስዋዕትነትን ከፍሏል። ንብረቱን ተዘርፏል። ሰብዕናውን ተገፏል። ሰላሙንም አጥቶበታል። የኢትዮጵያ ህዝብ የውጭ ወራሪዎችን ለመመከትና ለመመለስ ህብረቱን እና አንድነቱን አጠናክሮ ጥቃቱን አክሽፏል። ነጻነቱን ያላስደፈረ የጥቁር ህዝብ የነጻነት ተምሳሌት ተደርጎ በታሪክም ተመዝግቦለታል። የኢትዮጵያ ህዝብ ከራሱ አልፎ በርካታ የዓለማችን አገራት ህዝቦች ትግል ለነጻነት ይበቃ ዘንድ ከጦር ሜዳ እስከ ዲፕሎማሲያዊ መድረኮች ድረስ ተጋድሎውንና አስተዋጽኦውን አበርክቷል። እንዳለመታደል ሆኖ የኢትዮጵያ ህዝብ የውስጥ ፈላጭ ቆራጭ ዘረኛ ገዢዎች ሴራና ጭቆና መላቀቅ አልቻለም። ዛሬም እንደ መዥገር ተጣብቀውበታል። ከአብራኩ በወጡ ገዢዎች እየተመዘበረ ይገኛል። ሰብዕናው ተገፏል። በእነዚሁ ጨካኞች እየተጨፈጨፈ ይገኛል። በስር በእስርም ይማቅቃል። ሊያስተምሩት፣ ሊደግፉት፣ ሊለውጡት የሚችሉ ወገኖቹ ወደ ተለያዩ የዓለም ጫፎች በስደት ተበትነዋል። ኢትዮጵያ ለባዕድ ወራሪዎች ሳትንበረከክ የነጻነት ተምሳሌት ያልተባለችውን ያህል በውስጥ ገዢዎቿ ዛሬም እንደ ተረገጠችና እንደ ታፈነች ትገኛለች። ከለዋኋላዋ የተፈጠሩ አገራት እየጣሏት ሌላው ዓለም ወደ ደረሰበት የእድገት ጥግ ሲንደረደሩ የእኛው ጉዞ የኋሊት ሆኗል። ድህነትና ኋላ ቀርነት ተምሳሌት ሆነናል። አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደሚባለው የታሪካዊቷ ኢትዮጵያ ህዝብ በኢትዮጵያዊ ብሔረተኛነቱ የማይበገር የነበረውን ያህል ዛሬ በጎጠኞችና ከፋፋዮች እጅ ወድቋል። የትናንትናውን የመከራና የጨለማ ህይወት የኢትዮጵያ ህዝብ አንድነቱንና ታሪካዊ ትስስሩን ጠብቆ ተጉዞበታል። የአብሮነት ስነ ልቦናውንና ኢትዮጵያዊ ብሔረተኝነቱንም ለማንም አሳልፎ ሳይሰጥ እስከ ዛሬ መድረሱ የታሪኩ አሻራ ነው። ወያኔና መሰል ከሃዲዎች እንደሚሉት ኢትዮጵያ በመቶ ዓመታት የታሪክ ሂደት የተፈጠረች አይደለችም። ኢትዮጵያ ባለረጅምና ያኩሪ ታሪክ ባለቤት የሆነች ጥንታዊት አገር ናት። ይህ ረጅም ታሪክና ጂኦግራፊያዊ ግዛቷ ደግሞ የአንድ ነገድ ወይም ብሔር ብቻም አይደለም። ኢትዮጵያ በጠንካራ ኢትዮጵያዊ ብሔረተኝነት ላይ የተገነባችና ከሰማንያ በላይ የሚገመቱ ብሔር ብሔረሰቦች ጥምረትና ትስስር ላይ የቆመች ታሪካዊ አገር ነች። በኢትዮጵያ የረጅም ታሪክና በሕዝቦቿ መስተጋብር ውስጥ ከጠባብ ብሔረተኛነት ወይም ጽንፈኝነት ይልቅ ኢትዮጵያዊ ብሔረተኛነት የገዘፈና የጎላ የታሪክ ቦታ አለው። የኢትዮጵያን ሕዝብ ታሪካዊ ትስስር፣ የሕዝብ አንድነትንና የአብሮነት ጽናትን ታሪካዊ ጠላቶቻችንና የውስጥ ምንደኞች ቢክዱትም የውጭ ተመራማሪዎች ሳይቀሩ በበቂ ማስረጃዎች ያረጋግጠውታል። ኢትዮጵያ በቅድመ ቅኝ አገዛዝ ዘመን በነበረው የፖለቲካ አደረጃጀት አንጻር ስትመዘን በዘር ወይም በብሔር ብሔረሰብ ወይም በነገድ አደረጃጀት የምትገለጽ አገር እንዳልነበረች አረጋግጠዋል። ኢትዮጵያ በውስጧ ለተፈጠሩ የተለያዩ ብሔር ብሔረሰቦች የጋራ አገር ነበረች። ከነዚህ የተለያዩ ሕዝቦች የበቀሉ በተለያዩ አጋጣሚዎች ወደ ፖለቲካ ስልጣን ወይም ንግስና የወጡ እንደነበሩ ቀደምት ታሪካችን ይመሰክራል። በመሆኑም ኢትዮጵያ የራሷ መንግስታዊ ስርዓት የመሰረተች ጥንታዊ አገር መባሏ ከሌሎች የአፍሪካ አገራት ልዩ የሚያደርጓት ታሪኳ መሆኑን የተለያዩ የታሪክ ተመራማሪዎች አረጋግጠውታል። አንድ የማይካድና ከዚህ ላይ ሊጠቀስ የሚገባው የታሪክ እውነታ አለ። በዚህ በረጅም የኢትዮጵያ ታሪክ ሂደት ውስጥ ኢትዮጵያ ለብዙሃኑ ዜጎቿ የሲኦል መሬት፣ ለጥቂቶች ገዢ ቡድኖችና በዙሪያቸው ለተሰለፉ አሸርጋጆቻቸው ደግሞ ገነታዊ ምድር እንደነበረችና ዛሬም ይኸው እውነታ እጅግ አሰቃቂና አስከፊ በሆነ ሂደት ውስጥ መቀጠሉ ነው። ከ1950ዎቹና ከ60ዎቹ ዓመታት ጀምሮ በኢትዮጵያ ሉዓላዊነትና እንዲሁም በሕዝብ ትስስር አብሮነት ላይ በውጭ ጠላቶቻችንና በውስጥ ከሃዲዎች የተቀናበረ የማፍረስ ሴራ መሸረቡን ታሪክ አይክደውም። ለዚች ባለረጅምና ጠንካራ አገር መመስረት ዋነኛ መሰረቱ ኢትዮጵያዊ ብሔረተኛነትና የሕዝብ አብሮነት መሆኑን በውል የተረዱ ጠላቶቻችን ይህንን ማዳከም የሚችሉባቸውን ዘዴዎች ማውጠንጠን ጀመሩ። ለዚህ ደግሞ በአእምሯቸው ሳይሆን በስሜትና በጥቅም የሚነዱ ጽንፈኛ አቋም አራማጆችን ማዘጋጀት ምርጫቸው ነበር። ኢትዮጵያዊ ብሔረተኝነትን ለማዳከም በብሔር፣ በቋንቋ፣ በሃይማኖት ወዘተ መከፋፈልን እንደ ዘኔ በመጠቀም ስራዬ ብለው ተያያዙት። በዚህ መሰረትም ካለፉት 40 ዓመታት ወዲህ የብሔር ድርጅቶች እንደ አሸን መፍላት ጀመሩ። በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እውን መሆን ችግራችን ይፈታል ብለው ከሚያምኑና ከሚታገሉ እስከ መገንጠልና ኢትዮጵያዊ አይደለንም እስከ ማለት የደረሰ ጽንፈኛ አቋም የያዙ የብሔር ድርጅቶች ተፈጠሩ። ከዚህ ላይ የብሔሮች ጥያቄ በኢትዮጵያ ውስጥ መነሳት አለበት ወይስ የለበትም የሚል መከራከሪያ ነጥብ ሊነሳ የሚገባው ጉዳይ ሊሆን አይችልም። የብሔሮች ጥያቄ መነሻው የዴሞክራሲ የፍትህና የእኩልነት እጦት ነውና፣ በመሆኑም የብሔር ጥያቄ የዴሞክራሲ ጥያቄ ነው። መፍትሄውም የዴሞክራሲ እና የእኩልነት ስርዓት በተግባር እውን መሆን ብቻ ነው። በብሔሮች ጥያቄ ላይ የሚነሳ ክርክር ወይም አለመግባባት ሊፈጠር የሚችለው በአፈታት ዘዴው ላይ ብቻ ነው። የብሔሮች ጥያቄ አነሳሱና ግቡ እንዲሁም የመፍትሄ መፍቻ ቁልፉ ከሀገሪቱ ተጨባጭ ሁኔታዎች የመነጨ ከሆነ ዴሞክራሲያዊ ጥያቄ ሲሆን፣ ከሀገሪቱ ተጨባጭ ሁኔታዎች ተጻራሪ ሆኖ ከተነሳ ጸረ ዴሞክራሲ ብቻ ሳይሆን አፍራሽም ይሆናል። ከሀገራችን ተጨባጭ ሁኔታም ስንነሳ በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እኩልነታችን ይረጋገጥ ብለው የተነሱ የብሔር ጥያቄዎች ዴሞክራሲያዊም ገንቢም በመሆናቸው አከራካሪ ሊሆኑ አይችሉም። ነገር ግን እንገነጠላለን፣ ኢትዮጵያዊ አይደለንም፣ በኢትዮጵያዊነታችን እንደራደራለን፣ ወይም ለእኛ ብሔር ነጻነት ሲባል አገሪቱ መበታተንና መፈራረስ አለባት እስከማለት የደረሱ የብሔር ጥያቄዎች ጸረ ዲሞክራሲ፣ ጸረ ሰላምና አፍራሽነታቸው የሚጋድ ሊሆን አይችልም። ጸረ ዲሞክራሲ፣ ጸረ ሰላም ወይም አፍራሽ የሚያስብላቸው የአገሪቱ ህዝብ በታሪክ፣ በስነ ልቦና፣ በኢኮኖሚ፣ በባህል፣ በመልክዓ ምድር፣ በተፈጥሮ ሀብት ወዘተ የተሳሰረ የመሆኑ ምስጢር ነው። ኢትዮጵያ ህዝብ ከነዚህ መልካም አገራዊ የጋራ እሴቶች መሆናቸውን የተቀበለና ያመነ ህዝብ በመሆኑ ነው። በኢትዮጵያ ህዝብ እነዚህ የጋራ እሴቶቹ የጋራ ጥቅሞቹ እንጂ መጎጃዎቹ አድርጎ አይመለከታቸውም። የኢትዮጵያ ህዝብ የረጅም ዘመናት ስቃይ፣ ድህነት፣ ኋላ ቀርነት ወዘተ ዋነኛ መንስኤው የዴሞክራሲያዊ ስርዓት እጦት ነው። የፍትህ፣ የእኩልነትና የነጻነት እጦት ነው። የመገንጠል ጥያቄ በሰላም የማይጠናቀቅና አካባቢያዊ አለመረጋጋትን የሚፈጥር በመሆኑም ጸረ ሰላም ያሰኘዋል። ስለዚህ በስነ ልቦና፣ በባህል፣ በኢኮኖሚ፣ በጋብቻ፣ በጉርብትና፣ በስራ፣ በመከራና በደስታ ተሳስሮ ያለን ህዝብ መነጣጣጠን በምንም አይነት መስፈርት ዴሞክራሲያዊ ወይም ፍትሃዊ ጥያቄ ሊሆን አይችልም። የኢትዮጵያ ህዝብ ለረጅም ዘመናት በፈላጭ ቆራጮችና አምባገነን ገዢዎች ባደረሱት ግፍና ሰቆቃ በአገሩ ላይ አክርፎ የማያውቅ ህዝብ መሆኑ እንዲሁም አንድም ጊዜ የህዝብ ለህዝብ ግጭቶች ተደርገው አለማወቃቸው ሌላው የመገንጠል ጥያቄ ከሀገሪቱ ተጨባጭ ሁኔታ ያፈነገጠ መሆኑን ጠቋሚ ማረጋገጫ ነው። በተከታታይ የተሰነዘሩበትን የውጭ ጥቃቶች መክቶ መመለስ የቻለው በኢትዮጵያ ብሔረተኝነቱ ህብረቱና አንድነቱን አስተባብሮ እንጂ በመለያየትና በመከፋፈል አልነበረም። በግንጠላና ኢትዮጵያን በማፍረስ ሴራ ተቃኝቶ በደደቢት በረሃ የተፈጠረው ወያኔ ባለፉት 22 ዓመታት በኢትዮጵያና ህዝቧ ላይ ያደረሰው ጉዳት ትልቅ ትምህርትን ሰጪ ነው። አገር የማፍረስ ገንጣይና አስገንጣይ የመሆን ተግባሩን የጀመረው ለስሙም እንኳ ቢሆን ገና የሽግግር ጊዜውን ሳይጨርስ መሆኑ ኢትዮጵያን ለማፍረስ የነበረውን ሩጫ በይበልጥ አጋልጦታል። ወያኔ ኤርትራን ባርነት ወይስ ነጻነት በሚሉና በማይመረጡ ምርጫዎች አስገንጥሏል። አገሪቱ ታሪካዊ የባህር በሯን እንድታጣም አድርጓል። ከመተማ እስከ ጋምቤላ ካለው የአገሪቱ ግዛት ከህዝብ እውቅና ውጭ ለሱዳን አሳልፎ ሰጥቷል። በራሱ ብሔር የበላይነት ብቻ የሚመራ መከላከያ፣ ፖሊስ፣ ደህንነት ኃይልን በመጨቆኛና መከፋፊያ መሳሪያነት መስርቷል። እኔ ከስልጣን ከሌለው አንተ የለህም በሚል የተሳሳተና መርዘኛ ቀስቀሳ የትግራይን ህዝብ ከሌሎች ኢትዮጵያውያን ወገኖቹ እንዲነጠል አድርጓል። ሌላውን የኢትዮጵያ ህዝብ ደግሞ በቋንቋ፣ በብሔር፣ በጎሳ፣ በሃይማኖት ወዘተ እየከፋፈለ ኢትዮጵያዊ ብሔረተኛነትን ሸርሽሯል። የህዝብ አብሮነትንና አንድነትን ለማላላት፣ ለማጥፋት ተግቶ ሰርቷል። እዚህ ላይ ሁለት አበይት ጥያቄዎች ማንሳት ተገቢ ይሆናል። የወያኔ ጸረ ኢትዮጵያነት ከ1983 ዓመተ ምህረት በኋላ የተፈጠረ ነው ወይስ ከስረ መሰረቱ የነበረበት የማይለቅ ባህሪው ነበር? ወያኔ ከ1983 ዓመተ ምህረት በኋላ ከኢትዮጵያ ይልቅ ወገኝተኝነቱ ለምን ለኤርትራ ያዘነበለ ሆነ የሚሉ ጥያቄዎችን ባጭሩ ማየትም ይጠቅማል። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅም መግለጫ ባህሪው ነበር፣ ዛሬም ነው። የወያኔ ጸረ ኢትዮጵያነትን ቀረጻና ተንከባክቦ ያሳደገው ደግሞ ሻዕቢያ ነው። ወያኔ ትግራይን ከኢትዮጵያ አስገንጥሎ ነጻ የትግራይ ሪፐብሊክን እንመሰርታለን የሚል ማኒፌስቶን ያዘጋጀውም በደደቢት በረሃ ነበር። ዚያን ዘመን በነበረው የትግራይ ህዝብ እምነት ትግራይን ከኢትዮጵያ መገንጠል የሚል ሐሳብ መደመጥ የሚችል አልነበረም። ከፍተኛ ተቃውሞ ነበረው። የትግራይ ነጻ ሪፐብሊክ የወያኔ አቋም በኢትዮጵያዊነቱ በማይደራደረው የትግራይ ህዝብ ዘንድ የሚታሰብ አልነበረም። ከዚህ በተጨማሪም በትግራይ ስለ ኢትዮጵያ አንድነት የሚያስተምር ኢሃፓም ነበር። የትግራይ ህዝብ ችግር ሊፈታ የሚችለው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት ብቻ ነው የሚለው የኢሃፓ ኢሃሰ አቋም በትግራይ ህዝብ ዘንድ ተቀባይነቱ እጅግ ያመዘነ ነበር። ከ1967 እስከ 1969 ዓ.ም የኢሃፓ ኢሃሰና ወያኔ አለመግባባት እየሰፋ ሲሄድ የእያንዳንዱ ገበሬ ማህበር ነዋሪ በማን መተዳደር እንደሚፈልግ በዴሞክራሲያዊ መንገድ መወሰን እንዲችል ምርጫ እንዲሰጠው በኢሃሰና በወያኔ አደረጆች መካከል ከስምምነት ተደረሰ። ይህ ስምምነት ወደ ተግባር ሲለወጥ አብዛኛው የአጋመ አውራጃ ገበሬ ማህበር ነዋሪዎች በኢሃፓ ኢሃሰ መተዳደርን እንደሚመርጡ በግልጽ እያሳወቁ ሄዱ። ይህ አዝማሚያ ከአጋሜ ወደ አድዋና ክልታውላሎ እየተዛመተ ሲሄድ የወያኔ አመራሮች ሁለት መሰረታዊ እርምጃዎችን ወሰዱ። የመጀመሪያው በውስጡ የነበሩ የወያኔ አባላት እስከ አመራር ድረስ የትግራይ መገንጠልና የሻዕቢያ ተልዕኮ አስፈጻሚነቱን ይቃወሙ ነበር። ከ1969 እስከ 1977 ዓመተ ምህረት ድረስ ባለው ዘመን ወያኔ ራሱን ከሚቃወሙት አባላቱ የማጽዳት ተግባርን አከናወነ። የወያኔ መስራች አባላት የነበሩት እነ ገሰሰው አየለ፣ ዘርዑ ገሰሰ፣ ሙሴ ማሃሪ፣ አታክልቲ ቀጠላ፣ አጽብሃ ዳኘው ወዘተ የመሳሰሉትን በመግደልና ሌሎች ጥቂት አባላት ደግሞ ከድርጅቱ በማባረር ራሱን አጸዳ። በዚህም የትግራይን መገንጠልና የሻዕቢያ አገልጋይነቱን ከማይቀበሉ የራሱ አባሎች ተቃውሞ ራሱን አጸዳ። ሁለተኛው በትግራይ ምድር የሚንቀሳቀሰው ኢሃፓ ኢሃሰ የትግራይ ህዝብ ችግር የሚፈታው በኢትዮጵያ አንድነት ዙሪያ በሚፈጠረው ዴሞክራሲያዊ ስርዓት እንጂ በመገንጠል ሊሆን አይችልም የሚለው የኢሃፓ አቋም በትግራይ ህዝብ ዘንድ ተቀባይነትን እያገኘ ሄደ። ይህንን የተዘባራረቀ ሁለት አቋም ለመለየት በወያኔና በኢሃሰ የህዝብ አደራጆች መካከል በህዝብ ምርጫ እንዲወሰን ከስምምነት ተደረሰ። በዚህም መሰረት ከደርግ ነጻ በወጡ የገበሬ ማህበራት ነዋሪዎች ዘንድ በኢሃሰ ትተዳደራላችሁ ወይስ በወያኔ የሚል ምርጫ ይቀርብላቸው ነበር። በተለይ የአጋሜ አውራጃና ከፊል አድዋ አርሶ አደሮች በኢሃፓ ኢሃሰ መተዳደርን እንደሚፈልጉ ከውሳኔ ደረሱ። ከዚህ በኋላ ነበር ወያኔ በቀጥታ ወደ ሻዕቢያ ተጉዞ ኢሃሰን በመውጋት የሻዕቢያን ትብብር የጠየቀውን የተቀናጀ ጦርነት ከፍቶ ኢሃሰን ከትግራይ ምድር ማስወጣት የቻለው። የትግራይ ህዝብ አማራጩ የነበረው ኢሃፓን ሲያጣ በግዴታ የወያኔን የጥፋት ተልዕኮ የተሸከመው። ወያኔ በትግራይ ህዝብ ስም ይነግዳል እንጂ ለትግራይ ህዝብም የጠቀመ ድርጅት አይደለም። ወያኔ የቆመው ለራሱና በዙሪያው ለተኮለኮሉ አሸርጋጆቹ ብቻ ነው። ብዙሃኑ የትግራይ ህዝብ ዛሬም የኔ ህይወት በገሌ ነው ካለችው እንስሳ የተለየ ህይወት የለውም። የትግራይን ህዝብ ወያኔ ከሌላው ኢትዮጵያዊ ወገኑ እንዲነጠል መርዝ ረጨበት እንጂ አልጠቀመውም። ትናንትና ባርነት ወይስ ነጻነት የሚል ምርጫን በግዳጅ በወያኔና ሻዕቢያ ተጭኖባቸው የተለዩን ኤርትራውያን ወገኖቻችን ህይወትም ለከፋ አፈናና አገዛዝ ተጋለጡ እንጂ የተጠቀሙት ነገር የለም። ሻዕቢያና ወያኔ ጋር ተመሳሳይ ጽንፈኛ አቋም የያዙ የብሔር ድርጅቶችም ከዚህ የተለየ ነገር ለነገዋ ኢትዮጵያ የሚያመጡ ሊሆኑ አይችሉም። ሁለት ዓመታት በኢትዮጵያ የታዩና የተከሰቱ ጽንፈኛ የብሔር ጥያቄዎች አተያይና ውጤታቸው መማር ለሚሻ ሁሉ ትልቅ ትምህርት ሰጪዎች ናቸው። የኢትዮጵያ ሕዝብ ግን ያበራሽን ጠባሳ ያየ በእሳት አይጫወትም የሚል ምላሽ የሚሰጥበት ጊዜ ሩቅ አይሆንም። የኢትዮጵያ ሕዝብ ባገሩና በራሱ ጉዳይ መወሰን የሚችልበትን ነጻነት ሲያገኝ የሚሻለውንና የሚበጀውን የመምረጥ ስልጣኑም ዕውቀቱም አለው። የኢትዮጵያ ሕዝብ የወደፊት ዕጣ ፈንታው ብቸኛ መፍቻ መሳሪያው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ሥርዓት መሆኑን ጠንቅቆ ያውቃል። ወደፊት በትግሉ በሚያመጣው ዴሞክራሲያዊ ሥርዓት የጋራ ታሪኩን፣ የስነቦና ትስስሩን፣ ለዓላዊ የግዛት አንድነቱን ወዘተ ከግምት ውስጥ በማስገባት የሚሰጠው የመፍትሄ አቅጣጫ ለዘላቂ ሰላሙና እድገቱ መሠረቱ መሆኑንም ጠንቅቆ ያውቃል። በጋብቻ የተሳሰረና የተዋለደ እንዲሁም ስር የሰደደ አብሮነትና ትስስር ባለበት ህብረተሰብ ውስጥ የንገንጠል ጉዳቱ ያመዘነ መሆኑን ህዝብ ጠንቅቆ ያውቃል። የህዝብ ለህዝብ ግጭት የወያኔ ስር የሰደደ ምኞት ቢሆንም የኢትዮጵያ ህዝብ አልሞከረውም፣ አላደረገውም። ይህ ደግሞ ለህዝብ አንድነት አብሮነት ትልቅ ግብአት አለው። ኢትዮጵያ ኋላ ቀርና ድሃ የምትባል አገር ብትሆንም ድህነቱም ሆነ ኋላ ቀርነቱ ተፈጥሯዊ አይደለም፣ ሰው ሰራሽና ስርዓት ወለድ ነው። ይህ ስር የሰደደ ችግርና ድህነታችን ተስፋ አስቆራጭ ሆኖ ወያኔ እንደሚያልመው የግጭትና የብጥብጥ መንስኤ ሊሆን አይችልም። ለኢትዮጵያውያን የተለያዩ እምቅ ሀብቶች ባለቤት መሆናቸው ትልቅ የጋራ ተስፋቸው ነውና ኢትዮጵያን ዳሸን እየፈሉ ያሉ ጽንፈኛ ብሔረተኞችና ወያኔ እነዚህን ሁሉ እንደ ጥንካሬያችን ሳይሆን እንደ ድክመቶቻችን እየተመለከቱ ቀብጨ ተስፋ ምኞታቸውን እንዲያቆሙ የማሰቢያ ጊዜ ይኖራቸው እንላለን። ተወደደም ተጠላም ኢትዮጵያ የሁሉም ኢትዮጵያዊ ሕዝብ የጋራ አገር ነች። የኢትዮጵያ የወደፊት ዕጣ ፈንታ ሊወሰን የሚችለው በሕዝቦቿ የጋራ ስምምነት እና ይሁንታ ብቻ ነው። ለትግራይ፣ ለኦሮሞ፣ ለአማራ ወይም ለወላይታ ወዘተ ብሔር ቆሜያለሁ የሚል ጽንፈኛ የብሔር ድርጅት ከሌላው የኢትዮጵያዊ ይሁንታና ስምምነት ሳያገኝ ብሔሬን እገነጥላለሁ ወይም አስገነጥላለሁ ማለት ሕጋዊም ፍትሃዊም አይደለም። ኢትዮጵያ ሕዝብ በጋራ ተወያይቶ ተግባብቶና ተቻችሎ የሚኖርባት የሁሉም አገር ናትና ነው። ይህን ምሳሌ ከመገንጠል ጥያቄ ጋር ማመሳሰል ይቻላል። በአንድ መንደር ውስጥ 20 ቤተሰቦች ተጠጋግተውና ተቀራርበው የሚኖሩ ቢሆን ከ20ዎቹ ቤተሰቦች አንዱ የሰራውን ቤት የእኔ ስለሆነ በእሳት ማቃጠል አለብኝ ብሎ ቢነሳ ቤቱ በእሳት የማቃጠል መብት ሊኖረው አይችልም። ጥያቄውም ሕጋዊም ፍትሃዊም ሊሆን አይችልም። ሌሎቹ 19 ጎረቤቶቹም አይቀበሉትም። የእሱ ቤት በእሳት መቃጠል ወደ ሌሎች ተዛምቶ የሌሎቹንም ያቃጥላልና ነው። ስለዚህ የ19 የተቃውሞ ሕጋዊም ፍትሃዊም ይሆናል። ስለዚህ እንገነጠላለን ወይም ኢትዮጵያዊ አይደለንም የሚሉ ጽንፈኛ አቋሞች ከኢትዮጵያ ተጨባጭ ሁኔታዎች ጋር የሚጋጩ ናቸው። ዋናው ቁም ነገር ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የሕዝብ አይደለም፣ ወደፊትም ሊሆን አይችልም። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።